Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመላው ኢትዮጵያውያን አሁንም እንኳን ለ2011 ዓ.ም ተመረታችሁ። እኔ መስታወት አራጋውና
ጽዮን ግርማንን የዛሬውን ዝግጅታችንን እናስተዋውቃችሁ። በኢትዮጵያ ባለፉት 6 ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚዘግበው IDMC የተባለ ዓለም አቀፍ ተቋም አስታወቀ።
What the report shows is that Ethiopia in the first half of this year has been the country worst affected.
ሪፖርቱ የሚያሳየው ኢትዮጵያ በዚህ 6 ወራት ብቻ የሀገር ውስጥ ተፈናቃዮች ቁጥር የበዙባት ሀገር መሆኗን ነው። 1.4 ሚሊዮን አዲስ ተፈናቃዮች ተመዝግበዋል።
የተቋሙ ዳይሬክተር አሌክሳንድራ ቢላክ ናቸው አነጋግረናቸዋል።
በሌላ ዘገባ የኦሮሚያ ወጣቶች በኢትዮጵያ እየተካሄደ ስላለው ዲሞክራሲያዊ ለውጥ ምን ይላሉ?
የለውጡ አካል ምን ይለኝ? ለውጡን እኛ ነን ያመጣነው። በሩ ተከፍቷል። ሁሉም ጥሩ ይሆናል ለዚህ ሀገር የሚለውን ኮንፊደንስ ለማድረግ ምንም ምክንያት ማቅረብ ይችላል አይደል?
አክቹአሊ ብዙ ነገር ባይሰራም ግን ወደፊት ብዙ ነገር ተስፋ እንዳለና አዲስ ነገር እንደሚመጣ አምናለሁ። ለሞት ሰማኛል።
ለውጡ ደስ ይላል። ተገፋለን። ተከላልበት ደግሞ ህገወጥ የሆነውን ነገር ላይ መንግስት በጣም በትኩረት መስራት አለበትና ለውጡ አሪፍ ነው።
አስተያየታቸው የተካተተበት ዘገባ ይዘንላችሁ እንመለሳለን።
በኢትዮጵያና ኤርትራ ሰሜን ምስራቃዊ ድንበር በሰላም በሳና ትላንት የታየው ትዕይንት የሁለቱን ሀገሮች ፍቅርና አንድነት ያረጋገጠ ነበር ሲሉ በስፍራው የተገኙ መስክረዋል።
በጣም ሞቅ ያለ ሰርሞኒው ነበር። ያው እንግዶቹ ዶክተር አብይ እንደሚመጡ ብዙ ሰው አያውቅም ነበር።
ትላንት ማልተጣላም ዛሬም ጥላቻ የለውም። በጣም ነው በእንባይ የተናነቁት። በጣም 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 ከልብ ነው የተደሰትኩት።
የሁለቱንም ሀገራት ነዋሪዎችን ያካተተ ዘገባም ይኖረናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። ወቅድሚያ ዓለም ወደምንሰጠው ዜና እናልፋለን። በኢትዮጵያ ባለፉት 6 ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚዘግብ IDMC የተባለ ዓለም አቀፍ ተቋም አስታወቀ። ጥናቱ ብዙ የሀገር ውስጥ ተፈናቃይ ቁጥር አላቸው ከተባሉ 6 የአፍሪካ ሀገሮች ኢትዮጵያ የመጀመሪያው ረድፍ ላይ እንድትቀመጥ አድርጓታል።
እስላማዊ ልማት ባንክ ሶማሊያ ውስጥ የጀመረውን የብዙ ሚሊዮን ዶላር ፕሮጀክት በሙስና በብልሹ አሰራር ወንጀላዎች ሳቢያ ማገዱ ተጠቆመ። እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት ጥቅምት ወር ላይ የቆላማ አካባቢዎች ልማት ወይም ፕሮጀክት በ3 የገጠር መንደሮች የተጀመረው ለአርብቶ አደሮች ድርቅ ለመቋቋም የሚያስችሉ ዘዴዎችን ለመገንባት የጤናና የትምህርት አገልግሎቶችን ለማዳረስና የቀንድ ከብቶችና አዝርት ጥራትን የማሻሻያ ዘዴዎች ተደራሽነትን ለማሳደግ ታልሞ እንደሆነም ተገልጿል። ፕሮጀክቱ በአጠቃላይ መጪው 5 ሚሊዮን ዶላር እንደሚሆን ታቅዶ ከዚያ ውስጥ ባንኩ 1.5 ሚሊዮን ወደ ሶማሊያ ማዕከላዊ ባንክ ያለ የባንክ ሂሳብ በ3 ጊዜ ክፍያ ማስገባቱም ተገልጿል። ይሁን እንጂ ባንኩ ባካሄደው የሂሳብ ቁጥር የልማት ፕሮጀክቱ እስካሁን ምን እንዳከናወነ በተጨባጭ የቀረበ ሪፖርት እንደሌለ ኦዲተሮቹ ገልጸዋል።
በሌላ ዜና አፍጋኒስታን ናንጋሃር ክፍለ ሀገር በደረሰው አጥፍቶ ጠፊ ቦምብ ጥቃት የሞቱት ሰዎች ቁጥር 68 መድረሱን ባለስልጣናቱ ገልጸዋል። ቀደም ሲል 32 ሞተዋል ተብሎ ነበር። ጥቃቱ የደረሰው ምስራቅ ናንጋሃር ውስጥ ዳካ የምትባል መንደር ነዋሪዎች የአካባቢው የፖሊስ አዛዥ ከስራቸው እንዲነሱ በመጠየቅ ባደረጉት ሰልፍ ላይ መሆኑ ታውቋል።
በመጨረሻም ከዋና ዋናዎቹ ባለግዙፍ የውጭ ንግድ ላኪ ሀገሮች መካከል ኩባንያዎቻቸው በውጭ አገሮች ባለስልጣን ጉቦ ማብላት የሚከለክል ህግ ነቅተው የሚያከብሩት ዩናይትድ ስቴትስን ጨምሮ 7 ሀገሮች ብቻ መሆናቸውን አንድ ሪፖርት ጠቆመ። ጸረ ሙስናው ድርጅት ወይም ትራንስፓረንሲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት እንደገለጸው የተቀሩት ጀርመን፣ እንግሊዝ፣ ጣሊያንና ስዊዘርላንድ ሲሆኑ ከዓለም ጠቅላላ ወጪ ንግድ 27 ከመቶውን ይይዛሉ ብሏል። እንደ አውሮፓውያን አቆጣጠር በ2016 ኦዴ ብሬክት በሚባል የብራዚል የግንባታ ኩባንያ ቢያንስ በ12 ሀገሮች የተለያዩ የስልጣን እርከኖች ላሉ የመንግስት ባለስልጣናት ወደ 1 ቢሊዮን ዶላር ገደማ ጉቦ ማብላቱን እንዳመነ ትራንስፓረንሲ ኢንተርናሽናል አትቷል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፈው። በኢትዮጵያ ባለፉት 6 ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚዘግብ IDMC የተባለ ዓለም አቀፍ ተቋም አስታወቀ። ጥናቱ ብዙ የሀገር ውስጥ ተፈናቃይ ቁጥር አላቸው ከተባሉ 6 የአፍሪካ ሀገሮች ኢትዮጵያን የመጀመሪያው ረድፍ ላይ አስቀምጧታል። ጽዮን ግርማ የተቋሙን ዳይሬክተር አሌክሳንድራ ቢላክን ከጄኔቫ በስልክ አነጋግራ ታውን ዘገባን አጠናቅራለች።
በመላው ዓለም የሚገኙ በአገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና መቀመጫውን ጄኔቫ ውስጥ ያደረገው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር ወይም IDMC የተሰኘው ተቋም ዛሬ ባወጣው የአውሮፓውያኑ የ2018 ዓመተ ምህረት የግማሽ ዓመት ሪፖርት የኢትዮጵያ ተፈናቃዮች ሁኔታ አሳሳቢ ነው ብሎታል። ድርጅቱ የኖርዌጂያን የስደተኞች ምክር ቤት አካል መሆኑን ለአሜሪካ ድምጽ በስልክ ለጹት የIDMC ዳይሬክተር አሌክሳንድራ ቢላክ ከጥር እስከ ሰኔ ድረስ ያለው የተፈናቃዮች ቁጥር ላይ ተመስርተው ሪፖርት ማውጣታቸውን ተናግረዋል።
What the report shows is that Ethiopia in the first half of this year has been the country worst affected.
ሪፖርቱ የሚያሳየው ኢትዮጵያ በዚህ 6 ወራት ብቻ የሀገር ውስጥ ተፈናቃዮች ቁጥር የበዙባት አገር መሆኗን ነው። 1.4 ሚሊዮን አዲስ ተፈናቃዮች ተመዝግበዋል። ይህ ቁጥርም በአሁኑ ሰዓት ከፍተኛ ትኩረት የሚያስፈልጋት አገር መሆኗን ያሳያል።
ተቋሙ ብዙ ህዝብ የተፈናቀለባቸውን 10 አገሮች ጠቅሶ ይፋ ባደረገው በዚህ ሪፖርት በተፈናቃዮች ቁጥር ብዛት የመጀመሪያው አገር ሆናለች ኢትዮጵያ። በ6 ወር ውስጥ አዲስ ተፈናቃይ ያስመዘገበችው ሶሪያ 1.2 ሚሊዮን ተፈናቃይ ሲሆን የመን ደግሞ 142,000 ሰዎች ተፈናቅለውበታል። በኢትዮጵያ ግን 1.4 ሚሊዮን ህዝብ በአገር ውስጥ በመፈናቀል በመጀመሪያው ረድፍ ላይ ተቀምጣለች። ከአፍሪካ 946,000 ተፈናቃይ ያላት ኮንጎ ኢትዮጵያን ተከትላ ተመዝግባለች። ይህ ሪፖርት እስከ ሰኔ ብቻ ያለው የ6 ወር ሪፖርት ነው ብለው ደጋግመው ያሰመሩበት ዳይሬክተሯ አሌክሳንድራ በኢትዮጵያ አዲስ የተፈናቃይ ቁጥር የተመዘገበው ከምዕራብ ጉጂ እና ጌዲዮ የተፈናቀሉ ሰዎች ቁጥር ነው ብለዋል።
West Gugu and Gedeo in the south of the country has caused a huge number of people to become displaced and
በኢትዮጵያ በምዕራብ ጉጂ እና ጌዲዮ አዋሳኝ አካባቢዎች በተቀሰቀሰ ግጭት ብቻ ተፈናቅለው በተለያዩ መጠለያዎች የሚገኙ ቁጥራቸው ወደ 1 ሚሊዮን ይደርሳል። ተፈናቃዮቹ እጅግ በተጨናነቀ ሁኔታ ውስጥ እንደሚገኙ፣ ምግብና ውሃ ማግኘት ከፍተኛ ስቃይ እንደሆነባቸውና የጤና አገልግሎትም በበቂ ሁኔታ እንደማያገኙ ገልጸውልናል።
በኢትዮጵያ በድርቅና በተለያዩ የተፈጥሮ ሀብት ችግሮች ምክንያት ለረጅም ዓመታት ተፈናቃዮችና እርዳታ የሚያስፈልጋቸው ሰዎች ቁጥር ሲመዘገብ መቆየቱን ያስታወሱት የIDMC ዳይሬክተር አሌክሳንድራ በቅርብ ጊዜ ያሉት መፈናቀሎች ግን በግጭቶች ምክንያት የተፈጠሩ ናቸው ብለዋል። ባለፈው ታህሳስ ወር አነስተኛ ቁጥር ያለው የድርጅቱ ቡድን በሶማሌና በኦሮሚያ ክልል ምክንያት የተፈናቀሉ ተፈናቃዮችን ጎብኝተው እንደነበረም አስታውሰዋል።
And there the reports are very similar of overcrowded camps where people have
የዚህኛውም ክልል ሪፖርት በጣም ተመሳሳይ ነው። በዛ ያሉ ተፈናቃዮችም ውሃና መሰረታዊ የሆኑ እርዳታዎችን ለማግኘት ከፍተኛ ችግር አለባቸው። የነሱም ሁኔታ በጣም ያሳስበናል።
አሌክሳንድራ አያይዘው እንደጠቀሱት ይህ ጥሩ ምልክት አይደለም። በአንድ ሀገር ውስጥ በተፈጥሮ ችግር ምክንያት ባሉ ተፈናቃዮች ላይ በግጭት ምክንያት የሚፈናቀሉ ሰዎች ቁጥር መጨመር መጪውን ጊዜ አሳሳቢ ያደርገዋል ብለዋል። ከሁሉም በላይ አሳሳቢ ሆነው ግን በአሁኑ ጊዜ ተፈናቅለው ባጭር ጊዜ ወደ ተፈናቀሉበት ቦታ መመለስ የማይችሉ ተፈናቃዮችን የሚያስፈልጋቸውን እንደ ምግብ፣ የጤና ሁኔታና ውሃ የመሳሰሉትን በአስቸኳይ መለገስ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኦሮሚያ ወጣቶች በኢትዮጵያ እየተካሄደ ስላለው ዲሞክራሲያዊ ለውጥ ምን ይላሉ? ዘጋቢያችን ሙክታር ጀማል የሚከተለውን አስተያየት ሰብስቧል።
ሻሚል እባላለሁ። አዳማ ከተማ ነዋሪ ነኝ። እንግዲህ አሁን ያለው የለውጡ ሂደት በጣም በበጎ መልኩ ሚነሳ ነው። የምንም ጥያቄ ውስጥ ሊገባ ነገር አይደለም። ፖለቲካ ፓርቲዎች ሁሉም ቀደም ብሎ ከፖለቲካ መድረኩ ተገፍቶ የነበሩ በሙሉ መግባታቸው ወደ ሀገር መግባታቸው በጣም በጥሩ ጎኖ የሚነሳ እና የሚገባ ነው። በዋናነት እንግዲህ ቀጣዩ ሂደት ነው ወሳኝ የሚሆነው እና የመንግስትም ብቻ ሳይሆን ሁሉም አካላት ይመለከተኛል የሚሉ አካላት በሙሉ እንዲሳተፉበት እንግዲህ ግዴታ ይኖረባቸዋል። ከዚህ በኋላ በሩ ተከፍቷል፣ ሁሉም ጥሩ ይሆናል ለዚህ ሀገር የሚለውን ኮንትሪቢዩት ለማድረግ ምንም ምክንያት ማቅረብ የሚችል አይመስለኝም። ከዚህ በኋላ እና እንግዲህ አሁን ይሄ የነበረው ሁኔታ በጣም አፈና ምናምን የበዛበት ነበር እና ህዝቡ ትንሽ ይህንን በማጣጣም ሂደት ላይ ሌቶ ሲገል ስሜታዊ ሊሆን ይችላል። የሌሊት ይሁን ሁሉም ማለት ነው እኔ ሀሳብ ብቻ ይሁን የሚል ነገር ይታያል። ይሄ ነው ትንሽ ተሰባስ መንግስትም ተሰባስቦችን ተሰባስበው ይሆናል ነገር ካላበጁለት በስተቀር መንገራገጭ የሚኖረው እዚህ ጋር ይመስለኛል። የኔ ሀሳብ ነው የሚሆነው። ምክንያቱም ይህንን ባህል አልነበረ ሀገር አዲስ ስለሆነ ባህል ዲሞክራሲ ባህል ጊዜም ስለሚፈልግ ፈተና ሊሆን የሚችለው ነገር እየምገምተው ይሄ ነው። እውነታውን መቀበል የህዝብን ውሳኔ መቀበል ላይ ትንሽ ቻለንጆች ሊኖሩ ይችላሉ፣ ግን ምንም አማራጭ ነው።
ስሜ ጉቱ ዘላለም ይባላለው። አዲስ አበባ ነው የምኖረው። አሁን እየመጣ ያለው ለውጥ እንደ አንድ ኦሮሞ ወጣት በጣም የሚያስደስትና ተስፋ የሚሰጥ ነገር ነው። ድሮ እዚህ ሀገር መኖር አይታሰብም ነበር። እኔም እንደ አንድ ኦሮሞ ወጣት አላስብም ነበር። ምክንያቱም ብዙ ነገር ተስፋ የሚያስቆርጥና ደስ የማይል ነገር ስላሉ ሰርቼ እለወጣለሁ ብዬም አላስብም፣ ደግሞ ኦፖርቹኒቲም አልነበረም። አሁን ግን ውጭ ሀገር ብወጣ ራሱ ቶሎ ተመልሼ አገር የማገልገልና የሆነ ነገር መስራት ፈልጋለሁ። አሁን በዚህ ሰዓት ጥሩ ጎዳና ወይ ደግሞ ጥሩ መንገድ ይዘን እየሄድን ነው እየተጓዝን ነው ብዬ አስባለሁ። ወደፊት ብዙ ነገር ተስፋ እንዳለን እና አዲስ ነገር እንደሚመጣ አምናለሁ፣ ደግሞ ይሰማኛል። አመሰግናለሁ።
ስሜ ወንድማገኝ በቀለ እባላለሁ። ኢሉባቦር ዞን መቱ ከተማ ነው የምኖረው። አሁን ያለው በኢትዮጵያ ውስጥ እየሆነ ያለው ለውጥ በጥሩ ጎኖ ማየት ሲሆን፣ እንደ ኦሮሞ ግን እንደ አንድ ኦሮሞ ወጣት የሚመስለው ሁሉም ነገር መልክ መያዝ አለበት። ህዝቡ በጥንቃቄ እየሄደ ያለውን ለውጥ ወር የመጣውን ለውጥ በአግባቡ መጠቀም መቻል አለበት፣ መንከባከብ አለበት። አንዳንድ የምናየው እና የሚያስፈራን ነገር ይኖራል። ለምሳሌ የለውጡ አካል እኔ ነኝ፣ ለውጡን እኛ ነን ያመጣ ነው። ለውጡን ባለቤትነት የመውሰድ እሽቅድድም ያለ ይመስለኛል እና ህዝቡ በጥንቃቄ ይሄንን ማየት አለበት። ግን ያው እየሆነ ያለው ለውጥ በጣም ጅምሩም ሁሉ ነገሩ መልካም ነው። ይህንን ነገር ደግሞ ወጣቱ ራሱ በሰከነ አእምሮ እያሰበ እየሆነ ወር የሚያደርገውን ነገር ሁሉ በትክክል እያሰበ ለውጡን ወደ መጨረሻ ማስኬድ አለበት የሚል ግንዛቤ ነው ያለኝ።
እኔ አህመድ ቀሎ ይባላለሁ። ድሬዳዋ ነው የምኖረው። ይህ ለውጥ እኔ እንደምታዩ ጥሩ ነው። ፌዴራል ደረጃም በስቴቶች ደረጃም ላይ ጥሩ ነው። ግን ታች አካባቢ ያሉ ሎካል ገቨርንመንት ላይ ያሉ ነገር ችግር አለ። አሁኑም ጥሩ በደንብ እንትን ታድፎ አልመጣም። መጀመር ግን እንደነ ለውጥ አለ። ሌሎቹም ጥሩ አሁን ሰላም እየመጣ ነው። ሁሉም ነገር ጥሩ ነው። አንዳንድ ቦታ አካባቢዎች ችግሮች ያሉ አሁን ኢስተርን ላይ እኛ ጋር የምንኖረው አካባቢ ላይ መጀመሪያ ወያኔዎቹ 20 ዓመት ያለፈው ነገሮች ላይ ስላመጡ ኮንፍሊክት ኤሪያ ስላደረጉት አሁኑም ችግር ይበዛል እንጂ እንደ ኢትዮጵያ ለውጥ መጥ ወደ ትራንዚሽናል ገቨርንመንት ውስጥ ነው። ግን ወደ ዲሞክራሲ አልገባንም። በአሁንም ወደዛ አይገባንም ብሎ ያስባለሁ።
ፍሮምታ ረሺድ እባላለሁ። ደገፍም ሻሸመኔ ከተማ ነው የምኖረው። አሁን እየታየ ያለው ለውጥ በጣም አሪፍ ነው። ደገፍም አለበት ግን የምስተካከሉ ነገራቶችም አሉ። ህጋውጥ የሆኑ እንትኖች ይበዛሉ። ያው መንግስት ደግሞ በዚህ ህጋውጥ በሚሆነው ነገር ላይ እርምጃ መውሰድ አለበት። በፖሊስ ስራ ደግሞ እኛ ወጣቶች በፖሊስ ስራ መግባት ሳይሆን ፖሊስ ስራውን እየሰራ እኛ ደግሞ ከኋላ ሆነን ማገዝ መቻል አለብን። እንደዛ ቢሆንና ብክት አሪፍ ነው ብዬ ነው የማስበው። ሌላ ደግሞ ይህን ለውጥ ለመደገፍ ሁሉም ሰው ሁሉም የፖለቲካ ፓርቲ አመራሮች ከለውጡ ጎን ሆነው ከነሱ የምጠበቀውን ነገር ማድረግ አለባቸው። መንግስትም ደግሞ እንደ መንግስት አሁን የመጣውን ለውጥ ማስቀጠል እንዳለ እንደ ኢስት አፍሪካ ወይም እንደ አፍሪካ ለውጥ ጠብቆ አስጠብቆ መሻገር አለበት ብለን ነው የምናስበው። ለውጡ ደስ ይላል፣ እንደግፋለን። ተከላለበት ደግሞ ህገወጥ የሆነውን ነገር ላይ መንግስት በጣም በትኩረት መስራት አለበት እና ለውጡ አሪፍ ነው እንቀበላለን ብዬ ነው የማስበው።
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያና ኤርትራ ሰሜን ምስራቃዊ ድንበር በሰርሃ ዛላምበሳ ትላንት የታየው ትዕይንት የሁለቱን ሀገሮች ፍቅርና አንድነት ያረጋገጠ ነው ሲሉ በስፍራው መገኘታቸውን የገለጹ አስተያየት ሰጪዎች ተናገሩ። ለመጪው ዘላቂ ግንኙነት የመጀመሪያው ትልቅ እርምጃ እንደሆነም ገልጸዋል። የተለያዩ ሰዎችን አስተያየት አካቶ መለስካቸው አመሃ ተከታዩን ዘገባ አጠናቅሯል።
ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ በተገኙበት በዛላምበሳ በሰርሃ በኩል ሁለቱን አገሮች የሚያገናኘው መንገድ ሲከፈት አስገራሚ ትዕይንቶች እንደነበሩ በስፍራው ተገኝተው የነበሩ ሰዎች ለቪኦኤ በስልክ ገለጹ። የአዲግራት ነዋሪ የሆኑትን አቶ ስዩም ዮሐንስን ያዩትን ለአድማጮች ይንገሯቸው አልኳቸው።
በጠዋት ጀመረን ነው የአዲግራት ዛላምበሳ ይደረስ ነው። በጣም ሞቅ ያለ ሰርሞኒው ነበረ። ያው ዶክተር አብይ እንደሚመጡ ብዙ ሰው አያውቅም ነበር። ሌላ ባለስልጣኖች ይመጡ ይሆናል፣ ግን ፕሬዚደንት ኢሳያስ እና ዶክተር አብይ ይገኛሉ ብሎ ያሰብም የነበረ የለም። ከኛ መሀል ማለት ነው። ስድስት ሰዓት ከቀኑ አካባቢ ነው የደረሱት። ህዝቡ በጣም በኃይለኛ ጉጉት ነው የጠበቀው ፕሮግራሙን። እነሱ ከደረሱ በኋላ ያው ትልቅ ደስታ ነው የታየው። እነሱ ሪባን ነበረ። ያው ሪባን በግልጽ ግንኙነት እንደተጀመረ መንገድ እንደተከሰተ ለማሳየት ሪባንን ከቆረጡት በኋላ ዝግጅቱን ተጀመረ ማለት ነው።
እንደ እርሶ ምን ተሰማዎት? ከዚህ በፊት በቅርበት የሚከታተሉት ጉዳይ ነው፣ እርሶም የአካባቢው ተወላጅ ነዎት።
የተሰማኝ ስሜቱን እንኳን መግለጽ በትክክል አልችልም፣ ምክንያቱም እዛው ፕሮግራም ላይ የተገኘ ስሜቱን መግለጽ አይችልም። የተሰማውን ነገር ሁሉም እኔ ብቻ አይደለም ሁሉም ሰው ለመግለጽ የሚከብደው ነገር ነው የነበረው። ለእኛ ደግሞ በተለይ ለኢሮፕ ተወላጆች ተንአፈ ትልቅ ትርጉም አለውና ያ ነገር ልክ መንገድ ተከፍቷል ሲባል ተንአፈ ገበያን ተጠቀምን እንደማለት ነው ያሰብነውና ማንኛውም ኢሮፕ ይህን ቀን ለመግለጽ ይከብደዋል።
ሌላው የአዲግራት ነዋሪ አቶ ወልደ ማርያም ብስራት ደግሞ ትዕይንቱን የተመለከቱበት አቅጣጫ ለየት ያለ ነበረ።
እኔ ያየሁት ሁለት ነገር ነው። የኤርትራና የኢትዮጵያ ህዝብ ትናንትም አልተጣላም፣ ዛሬም ጥላቻ የለውም፣ ለወደፊትም የሚጣላ ህዝብ አይደለም። ምክንያቱም አንድ አይነት ታሪካዊ፣ ኢኮኖሚያዊ፣ ባህላዊና ማህበራዊ ህይወት የተሳሰረ ህዝብ ስለሆነ እንዲያው በቃ ይገርማል። ህዝቡ ለህዝቡ ያለው ፍቅር በልዩ ሁኔታ ነው የተገለጠው። እዛ ድንበሩ አካባቢ ከኤርትራ የተወሰኑ ሰዎች ከኢትዮጵያ የተወሰኑ ሰዎች ሊገናኙ ነው ታስቦ የነበረ። ኋላ ግን ክቡር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር እና ክቡር አቶ ኢሳያስ አፈወርቂ እንዲሁም ክቡር ዶክተር ደብረ ጽዮን የትግራይ ክልል ፕሬዚዳንት ሲመጡ ከሁለቱ በኩል የነበሩት ህዝቦች ዛላምበሳ ወገን ኬላ ላይ ሆነው ይከታተሉ ነበር። ከሰንአፌ በኩል የመጡትም እንዲሁ በኬላ ላይ ሆነው ሲከታተሉ ነበር። የተወሰኑ የኤርትራና ከኢትዮጵያ በኩል የገቡት ሰዎች ሲገናኙ እና እነዚህ ሰዎች ሲገቡ ወታደሮችን ኬላ ላይ የነበሩት ወደፊት ገፍቶ በኃይል ነው የገቡት። በኃይል ሲገቡ ግራ ገባን፣ እኛማ ደነገጥን። እዛ አካባቢ በቃ ሌላ ነገር ነው የነበረ። ይሄ የሚያሳየው ምንድን ነው? ህዝቡ ከበፊት ማልተጣላም በምንም ልጣላ የማይችል ህዝብ እንደሆነ ነው የተረዳ። ሁለተኛው ለዚህ ድንበር መክፈት የኢትዮጵያ ጠቅላይ ሚኒስትር እንዲሁም የኤርትራ ፕሬዝዳንት እና የትግራይ ክልል ፕሬዝዳንት ምን ያህል ትኩረት እንደሰጡ እና የድንበሩ መከፈት ዋጋ እንደሰጡት የሚያሳይ ሁኔታ ነው ያየሁት። በጣም የሚደነቅ ነገር ነው። በወኪላቸው አርጎ ድንበሩን መክፈት ይችሉ ነበር፣ ግን የሁለቱ አገሮች ግንኙነት ከልብ እንደሚፈልጉ ለህዝብ የሚሰጡትን ከበሬታም እንዲሁ የላቀ መሆኑን ነው የተረዳሁት እኔ በግሌ ማለት ነው።
እርሶስ እንደው የተሰማዎት ስሜት ምን ይመስላል?
ሀዘን እና ደስታ አንድ ጊዜ ነው በአንጎሌ ውስጥ የመጣው። ያዘንኩት ምክንያት የአገር መሪዎች አገርን ያወድማሉ፣ አገርን ይገነባሉ። ስለዚህ አጣሉን፣ አስታረቁን። ሁለተኛ በጣም የተደሰትኩት እነዚህ ህዝቦች ለሀያ አመታት ያህል ተለያይቶ ቆይቶ ሲገናኙ በቃ በጣም ነው እምባዬ የተናነቅኩት። በጣም 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 ከልብ ነው የተደሰትኩት። እና በዚህ መልክ ነው ያየሁት።
ሄደው ነበር ተሻግረው ወደ ኤርትራ ውስጥ ገብተው ነበር እርሶ?
አዎ።
ምን የት ሄዱ እስቲ ንገሩኝ።
ሰላሳ አልደረስኩም። ከዛ ከድንበሩ ወደ ፎርት አካባቢ ያለችው ትንሽ ከተማ ደርሼ ነበር። እዛም ሰዎቹ እየጨፈሩ ተደስቶ እየተሳሳሙ ሰላምታ እየተላወጡ ነው ያየሁት። ከዚህ የሄዱት እዛ የቆዩት
ዘመድ አገኙን ደርሶ?
እኔ የሀዞ ሰዎች ነው ያገኘሁት። ሀዞ የሚባሉ የኤርትራ ውስጥ የሚገኙት ሳሆ ተናጋሪ ብሔረሰብ አሉ። እዛ ደግሞ ከሰናፌ አካባቢ የመጡት
አቶ ስዩም ዮሐንስን ከጥቂት ወራት በፊት ኢትዮጵያ የአልጀርስን ስምምነትና የድንበር ኮሚሽኑን ውሳኔ ተግባራዊ ለማድረግ ስትወስን በተለይ የሮብ ሕዝብ ስጋቱን በመግለጽ ይህን ውሳኔ መቃወሙን አስታውሼ አሁን ያላቸውን አቋም ጠየቅኳቸው።
አዎ፣ በዛን ጊዜ የነበረን ስሜት ምንድን ነው? እኛም የተጠራጠር ነው። አሁን ሰላም ይሆን፣ በቃ መንገድ ይከፈት፣ የአልጀሪ ስምምነት እንዳለ ይተገበራል ሲባል መንግስቶች ተገናኝተውም ህዝቡም ተገናኝቶ ዲስካሽን ተደርጎበት የሚሆን ሳይሆን ዝም ብለው በቃ ያው እንደወረደ ተቀብለናል፣ ስለዚህ አሁን ጀምሮ ያው መሬቱን ለነሱ የተሰጠ የተባለውን ወስደው ጀምራለን የተባለ አይነት ስሜት ነው የነበረው። አሁን ግን በመንግስታት ደረጃ የተጀመረው ግንኙነት በህዝብ ደረጃ ሲሆን እኛ የምናስበው አሁን ቀጥሎ የድንበሩ ጉዳይ ያለው የህዝቦች ግንኙነትም አለ የመንግስታትም ስላለ ዲስከስ ማድረግ እንችላለን። ስለዚህ ዲስካሽን ካደረግን ደግሞ ሌላ የሚያስቸግር ነገር ያጋጥማል ብለን አናስብም አሁኑ።
ስለዚህ እርስዎም ሆኑ እንደው የሚያውቋቸው ሰዎች የሮም ህዝብ ከዚህ ስጋት የተገላገለ ይመስለዎታል?
አሁን ያለው ስሜቱ መነጋገር ስለተጀመረ እኛ ከህዝቦቹም ጋር የትናንትናው ብቻ አይደለም፣ አሁን የምንጠብቀው ሌላ ግንኙነት አለ። አሁን የተደረገው በዛላምበሳ በኩል ያለው ብቻ ነው። አሁን እኛም እየጠየቅን ያለ ነው እና የምናስበው አግለን ያለው ከወደ ኋላ የምንገናኝበት ሌላ አለ በኢሮብ ድንበር አልተገናኘንም እስካሁን ኦፊሻሊ ማለት ነው። አሁን ያ ሲከፈት ከአጎራባች ህዝቦች ስለምንገናኝ እነሱ ጋር ቁጭ ብለን መነጋገር እድል ስለሚከፍትልን አደጋ ነው ብለን አንዳት
በአዲስ አበባ ዩኒቨርሲቲ በፒኤችዲ ደረጃ ትምህርታቸውን የሚከታተሉትና በአካባቢው የነበሩት አቶ ብስራት ወለስላሴ የትናንትናው እርምጃ በጣም ትልቅና የሚመሰገን መሆኑ ይገልጻሉ። ይሁንና የድንበሩ ስምምነት ዘላቂና ፍትሐዊ እንዲሆን ህዝቡ ወሳኝ ሚና እንዳለው እምነታቸውን ገልጸዋል።
ህዝቡ እምነት መናገር ላይ እምነት መፍረድ ላይ ትክክለኛውን ውሳኔ መስጠት ላይ ምንም ችግር የለበትም። በሁለቱም ወገን ህዝቡም የሚያስበው ይህንን ነው እና በሁለቱም ህዝቦች መካከል የመተማመን ያለመተማመን የፍርድ ወይም የፍታውን ችግር የለም። ስለዚህ ህዝቡ ተወያይቶ ተገናኝቶ ሁለቱም ህዝቦች ተወያይቶ እና አንድ ላይ እንዲወያዩ እና እንዲወስኑ ችግራቸው የሁለቱም ሀገሮች የፖለቲካ ችግር እንዲፈታ አስተዋጽኦ እንዲኖረው ውሳኔ ላይ ድምፅ እንዲኖረው ከፈቀዱ ትክክለኛና ፍትሃዊ ውሳኔ መወሰን ይችላል። ስለዚህ መርዳት ብቻ ሳይሆን ዘላቂ የሆነ ሰላም የሚያመጣ ፍትሃዊ የሆነ ውሳኔ ማድረግ ይችላል። በዚህ ረገድ ሁለቱም መንግስታት ቁርጠኝነት ካለ ህዝብ ከፍተኛ አስተዋጽኦ ሊኖርም ይችላል።
ከጥቂት ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ኢትዮጵያ አለቅድመ ሁኔታ ተቀብላ ለመተግበር ዝግጁነቷን ስትገልጽና በሁለቱ አገሮች መካከል ሰላም እንዲሰፍን መንግስታቸው ያለውን ውሳኔ ይፋ ሲያደርጉ በተለይ የኢሮብ ህዝብ ስጋት እንዳለው በመግለጽ የተቃውሞ ሰልፍ አድርጎ ነበረ። አቶ ወልደማርያም ብስራት በወቅቱ ለቪኦኤ እንደገለጹት የኮሚሽኑ ውሳኔ የኢሮብን ህዝብ ለሁለት የሚከፍል ነውና ፍትሃዊ አይደለም። ሰላም ደግሞ ያለ ፍትህ አትመጣም። ሰላም የፍትህ እናት ናት ብለው ነበረ። ያውን አቋማቸውስ ምን ይመስላል?
ኢሮብ አካባቢ አቋማችን እንደጸና ነው። ምንም የሚቀየር ነገር የለም። ምክንያቱም በታሪክ አንጻር በምናይበት ጊዜ ከብሔረሰቡ አናሳነት አንጻር በምንመለከትበት ጊዜ የኢሮብ ብሔረሰብ ፍላጎት የዜግነት ፍላጎት በኢትዮጵያ ውስጥ ያለው እስካሁን ድረስ ያለው የኢትዮጵያዊነት ላይ የሰራውን የሚያቆራ ስራዎችን በግምት ውስጥ አስገብተን በዚህ ላይ አንደራደርም የሚል እምነት አለኝ። የህዝቡ አቋምም እንደዛ ነው። ግን ምንድነው የሚሆነው? የኢሮብ ህዝብ በሁለት መከፈል ለሁለቱ አገሮች ፋይዳ የለውም። ለኤርትራም ጥሩ አይደለም፣ ለኢትዮጵያም ጥሩ አይደለም። የኤርትራ ህዝብም ድንበራችን ያውቃል። በሰላም ከመጣ ከየት ወዴት እንደሆነ የኢሮብ ህዝብ ድንበሩ ያውቃል። የኤርትራ ህዝብ የሽመዛ ነው ያውቃሉ። እና ወደ ጥሩ ሁኔታ ይመጣል የሚል እምነት ስላለን ነው አቋማችን ግን ትቀየር ነው።
ደስታው ከዚህ የመነጨረ ነው የሚሉት እርሶ። የህዝብ ለህዝብ ግንኙነት ስለሚፈጠር የበለጠ የድንበሩን አወሳሰን ይረዳል የሚል እምነት ነው ያሉት?
አዎ አዎ።
ስለዚህ በፊትም እንዳሉት አሁንም ሰላም ሲመጣ ፍትህ አብሮ መጥቷል ይመጣል የሚል እምነት አሉት?
በቃ አዎ። እንደዛ ካልሆነማ ችግር ነው የሚሆነው። በዚህ ላይ በተለይ ኢሮብ አካባቢ ፍትሃዊ በሆነ መንገድ ድንበሩ ካልተካለለ ህዝቡ እኔ መቼም ከአናሳነቱ አንጻር ስናይ ከኤርትራም ይጻላል ከኢትዮጵያም ይጻላል። እውነቴን ነው። ምክንያቱም ይሄ ነገር ምንድን ነው የኢትዮጵያ መንግስት በደንብ ይህንን ነገር ተረድቶ የህብረተሰቡ ታሪክ፣ ጂኦግራፊያዊ አቀማመጥ፣ የህብረተሰቡን ፍላጎት ያካተተ ፍትሃዊ የሆነ የድንበር መካለል ስራ እንዲካሄድ ከኤርትራ መንግስት ጋር ጥብቅ የሆነ ድርድር ካላደረገ የኤርትራ መንግስትን እኛ ኢትዮጵያውያን መሬታችንን ኢትዮጵያ ነው እያለ ህዝቡ ለሀያ አመታት ስታገል ቆይቶ የኤርትራ ህዝብም የሚያውቀው ድንበር፣ የኤርትራ መንግስትም የሚያውቀው ድንበር የኢሮብ ማንነትን በደንብ ስለሚያውቁ እዚህ ላይ ትክክለኛ የሆነ ፍትሃዊ የሆነ የድንበር አካለል ካልተደረገ ለእኛ ብዙ ትርጉም የምሰጠን ነገር አይደለም።
ተስፋ አለሁት ግን ይሄ ይሆናል ብለው
እኔ ተስፋ አለኝ። ምክንያቱም በእርግጥ ምንድን ነው እውነቱ እስከማውቀው ድረስ እውነቱ መሆን ያለበት እንደዛ ነው። እና ሁለቱ አገሮች ለመስማማት የገቡበት ቃል ተግባራዊ ሊያደርጉ ከሆነ ባለሙሉ ተስፋ አለኝ።
በጣም አመሰግናለሁ አቶ ወልደማርያም።
በጣም እኔም አመሰግናለሁ። መልካም አዲስ አመት ያደርግልን። የእናንተ ትብብርን በጣም ነው የምናመሰግነው። በጣም ከልብ ማለት በየጊዜ በዛ አካባቢ ያሉ ሁኔታዎችን ተከታትሎ ለዜና ማቅረብ ቀላል ስራ አይደለም። እናመሰግናለን።
በጣም አመሰግናለሁ።
እኛም መለስካቸውን እናመሰግናለን። ፕሮግራማችን በዚሁ አበቃ። እንግዲህ በሰላም በጤና ያገናኘን። ፕሮግራማችንን ይመራ የነበረው ሞክቢል ያብረው፣ ስናስተናግዳቸው ያመሸነው ደግሞ መስታወት አራጋውና ጽዮን ግርማ ነበርን። ደህና ደሩ።
Thank you.